የኮቪድ-19 ወረርሽኝ ደቡብ አፍሪካ ውስጥ መስፋፋት ከጀመረ አንስቶ እስካሁን ባለው ጊዜ እዚያ በስደተኛነት ይኖሩ የነበሩ ከ10 በላይ ኢትዮጵያውያን በበሽታው ምክንያት መሞታቸው ተነግሯል። ከማህበረሰቡ መሪዎች አንዱን ያነጋገረው ገልሞ ዳዊት ዝርዝሩን ይዟል።
አቶ ፋኖስ አይሌ በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ጸሐፊ፣ የኮሮና በሽታ በአገሩ ከተከሰተ ወዲህ በደቡብ አፍሪካ ነዋሪ የነበሩ ቢያንስ ከ10 በላይ ትውልድ ኢትዮጵያውያን በኮሮና በሽታ ህይወታቸው አልፈዋል ብለዋል።
በደቡብ አፍሪካ 9 ፕሮቪንሶች ወይም በእኛ ሀገር አጠራር እንግዲህ ክልሎች አሉ። በተለያየ ፕሮቪንስ ላይ የእኛም ሰዎች እንግዲህ በበሽታው የተጠቁበት ሁኔታ ነው ያለው። በግምት ከ10 የማንሱ ኢትዮጵያውያን በበሽታው ተጠቅቶ ህይወታቸው ያለፈበት ሁኔታ ነው ያለው። ያው አስክሬናቸውን ወደ አገር ቤት ለመሸኛት አይፈቀድም። ይሄ እንግዲህ ዓለም አቀፍ ህግ ነው። አንድ ሰው የኮቪድ ታማሚ ሆኖ በዛ ሀገር ከሞተ እዛው ሀገር ነው የሚቀበረውና አንዳንድ እንግዲህ ባሉበት ሙኒሲፓሊቲዎች የቀብር አቅጣጫዎችን እንድናሳይ እኛ ጋር ነው የሚደውሉትና ከ10 የማንሱ ኢትዮጵያውያን እንግዲህ እዚህ ሀገር እንግዲህ ህይወታቸው አልፎ እዚሁ ደቡብ አፍሪካ ነው የተቀበሩት። ጆሃንስበርግ፣ እንዲሁም ሊምፖፖ፣ ፖሞላንጋ እናም ዌስተርን ኬፕ ወደ ኬፕታውን ማለት ነው። በእነዚህ ኤሪያዎች ላይ እንግዲህ ወገኖቻችንን ያጠንበት ሁኔታ ነው ያለው።
አቶ ፋኖስ በአሁኑ ወቅት በሽታው በደቡብ አፍሪካ በሰፊው መስፋፋቱ በአገሩ የሚኖሩ ትውልድ ኢትዮጵያውያንን አስጊ ሁኔታ ላይ ጥሏቸዋል ብለዋል። የደቡብ አፍሪካ መንግስት በሽታው መስፋፋቱን ተከትሎ እርምጃዎችን ወስዷል። በሀገሩ ያሉ ትውልድ ኢትዮጵያውያን ወረርሽኙን ተከትሎ የተወሰደው እርምጃ ህይወታቸውን ማናጋቱን ይናገራሉ። መለስ ጎጃም በጆሃንስበርግ ከተማ አቅራቢያ የሚኖር ትውልድ ኢትዮጵያዊ ነው። የአንድ ልጅ አባት መለስ ባለው ትንሽዬ የፍጆታ ዕቃ መሸጫ ሱቅ ቤተሰቡን ማስተዳደር እየከበደው እንደመጣ ይናገራል።
ገበያ የለም። ይህን ያህል የምናገኘው በፊት ባለቤትም ሰው ቤት ነበረ፣ ቡና አፍልተህ ያው እንትን የምትለው እዛ ሁኔታ። ያው ይሄ በሽታ ከገባ ወዲህ ስራም ይሄን አይልም ነው። በተለይ አሁን ባለሽ ጋር ሆኖ ቤተሰብ ላለው ሰው በጣም ከባድ ነው። የቤት ኪራይ ያስቸግራል። ድሮ የሚሸጡ እቃዎች ብዙ ነገሮች አሉ። እዚህ ሀገር አሁን ሰዎች የዚህ ሀገር ዜጋ የሚጠቀሙ ነገሮች እንትን አሉ። እነዛን አሁን አንሸጥም፣ በሽታም ስላለ ተከልክለዋል። በዛ ሁኔታ የሚሰራ ሰው በጣም ደካማ ነው። አሁን 3000 የሚሰራ ሰው 1000 የሚሰራ ነው በአሁኑ ጊዜ። አሁን ዜጋ ነው በብዛት እየሞተ ያለው። ለወደፊት እንግዲህ ምን አይነት ጥንቃቄ ይኖራል? እንግዲህ እኛ አሁን ለወደፊት ሰው ውስጥ እንዴት ሆኖ ይኖራል የሚባለው ነገር እንግዲህ በጣም ከባድ ነው፣ አስቸጋሪ። በዚህ ተቀጠለ በሽታ ካልቆመ እንግዲህ ያው ሰው ይታመማል። ግማሽ እየዳነ ግማሽ እየሞተ ነው ያለው።
ጋዲሳ ገመቹ በደቡብ አፍሪካ ለ8 ዓመታት ኖረዋል። በጉልበት ስራ እንደሚተዳደር የገለጸው ጋዲሳ የኮሮና ቫይረስ ከተከሰተ ወዲህ ስራ በመጥፋቱ ለችግር መዳረጉን ይናገራል።
ኩምኒ ኩን ዱሁን ኢኮኖሚት ባዬ ኑ ሚዴ ሲገሊራ በቀጥታ ኬሱ ማሰባቢን ሳ
የዚህ በሽታ መከሰት በሀገሩ በስደተኝነት የምንኖር ሰዎችን በኢኮኖሚ ረገድ በጣም ነው የጎዳን። ምክንያቱም የሀገሩ ዜጎችን የሚረዳው የደቡብ አፍሪካ መንግስት ነው። ትውልድ ኢትዮጵያውያን ስደተኞች ወይም የሌላ ሀገር ዜጎች ተወላጆችን የሚረዳ አካል የለም። ስለዚህ ክፉኛ ተጎድተን ያለ ነው። ወደ ሀገራችን እንዳንመለስ ድንበር ዝግ ነው። ዛሬ እንጂ ነገ ምን እንደሚገጥመን አናውቅም ይላል ጋዲሳ። ጋዲሳ ስራ የተቋረጠባቸው ኢትዮጵያውያን መንገድ ላይ የወጡ እንዳሉ ጭምር ገልጸው እሱም በጓደኛው ቤት በጊዜያዊነት ተጠልሎ እንዳለ ተናግረዋል። ጋዲሳ እንዲሁም ሌሎች አነጋገርናቸው ደቡብ አፍሪካ ነዋሪ ትውልድ ኢትዮጵያውያን ለብዙዎች ሰብአዊ ድጋፍ እንደሚያስፈልጋቸው ገልጸው ነገር ግን ስደተኞችን ያገዘ አካል እስካሁን አለመኖሩን ጠቁመዋል። በደቡብ አፍሪካ የትውልድ ኢትዮጵያውያን ማህበረሰብ ጸሐፊ አቶ ፋኖስ አይሌ ለተቸገሩ ኢትዮጵያውያን የማህበረሰብ መሪዎች የተቻላቸውን አድርገዋል ይላሉ።
የደቡብ አፍሪካ መንግስት ያው ለዜጎቹ አንዳንድ ሪሊፎችን ሰጥቷል። እንግዲህ ፎሬነሮች በዚህ ሀገር የሚገኙት ፕሮፐር የሆነ ዶክመንት ያላቸው ሰዎች 350 ራንድ የደቡብ አፍሪካ እንዲያገኙ ኦፖርቹኒቲ አመቻችቷል። ያንን ኳሊፋይ የሚያደርጉ ወገኖቻችን እንዲያገኙ ምቹ ሁኔታ ፈጥሯል። ግን አዘ ኢትዮጵያን ኮሚኒቲ ደግሞ እኛ የተጎዱትን ወገኖቻችንን ለመርዳት ስፔሻሊ ቢዝነስ ኤሪያ ላይ እዚህ ጆሃንስበርግ እና ፕሪቶሪያ በሚባል ከተማ አካባቢ አንዳንድ እንቅስቃሴ አድርገን የተወሰኑ ኢትዮጵያውያንን እንግዲህ በምግብ አቅርቦትና በአንዳንድ ነገር ለማገዝ ሞክረናል። አሁንም የምግብ ችግርና አንዳንድ ችግር ላለባቸው ሰዎች ይሄ ኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን አንድ ኦፖርቹኒቲ አንጥቶ የተቸገሩ ሰዎችን መዝግበን ወደ እነሱ አስተላልፈን እንግዲህ የነሱን ምላሽ እየተጠባበቀን እንገኛለን። በጣም የተቸገሩ ሰዎችን ለመርዳት ማለት ነው። ከዛ ያለፈ ደግሞ ወደ ሀገር ቤት ለመመለስ የሚፈልጉ ሰዎችን ይሄ ድርጅት ያለመቀፈል ሰድርጅት አግዛለሁ ብሎ ከኮሚኒቲና ከኤምባሲያችን ጋር ስለተነጋገረ ሰዎችን መዝግበን ያለመቀፈል በረራዎች እስኪከፈቱ ጠብቀን ነው ያለነው። ወደ 80 ምናምን ሰዎች ወደ ሀገር ቤት ለመመለስ በነጻ እንዲመለሱ ቲኬት ዲጎማ ለማድረግ ቃል ገብቷል ያለመቀፈል ስደተኞች ድርጅት።
አቶ ፋኖስ ኢትዮጵያውያኑ በበሽታው እንዳይያዙ በድር በቤተ እምነቶችና በሌሎች ማህበራዊ ተቋማት በኩል ግንዛቤ የመስጠት ስራ እየተሰራ መሆኑን፣ ክፉኛ ለተጎዱም ድጎማ የማሰባሰቡ ስራ ይቀጥላል ብለዋል። እስከዛሬ ድረስ በደቡብ አፍሪካ ከግማሽ ሚሊዮን ህዝብ በላይ በኮሮና በሽታ የተጠቃ ሲሆን ከ10000 በላይ ደግሞ በዚህ በሽታ ህይወታቸውን አጥተዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።